ተቃራኒ ፍላጎቶችና የጋዛ የተኩስ አቁም ስምምነትን የሚመለከት ዘገባ ነው። በእስራኤልና በሐማስ መካከል የተደረሰው የጋዛ ጦርነት የተኩስ አቁም ድርድር በተቃራኒ ዘላቂ ፍላጎቶች የተወሳሰበ ነው ሲሉ ሁለት ምሁራን ለአሜሪካ ድምጽ ተናግረዋል። በታጋቾችና እስረኛ ልውውጥ ላይ በተመሰረተ የተኩስ አቁም ድርድር ላይ ባለው በጋዛ ጦርነት በሁለቱም ወገኖች ላይ ከፍተኛ ጉዳት መድረሱን ምሁራኑ አመልክቷል። በአጭር ጊዜ ውስጥም መፍትሄ ማግኘት ይችላል የሚል እምነት እንደሌላቸውም ነው ምሁራኑ የገለጹት። በቴል አቪቭ ዩኒቨርሲቲ የሴማዊ ቋንቋ መምህር የሆኑት ዶክተር አንበሴ ተፈራንና እንዲሁም ደግሞ ዶክተር አደም ካሚልን ያነጋገረው ደረጀ ደስታ ተከታዩን አሰናድቷል።
የእስራኤል ሐማስ ጦርነት የተጀመረው ሐማስ እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 1200 ሰዎችን የገደለበትንና 250 የሚሆኑትን አግቶ የወሰደበትን በእስራኤል ታይቶ የማያውቅ ድንበር ዘለል ጥቃት ማድረሱን ተከትሎ ነው። እስራኤል ውስጥ ከ30 ዓመታት በላይ የኖሩትና በቴል አቪቭ ዩኒቨርሲቲ የሴሜቲክ ስነ ቋንቋ መምህር የሆኑት ዶክተር አንበሴ ተፈራ በተለይ በዚያ ጥቃት ከተወሰዱ ታጋቾች የተወሰኑትን ማስለቀቅ ቢቻለም ቀሪዎቹን ሙሉ ለሙሉ ማስለቀቅ አለመቻሉ ታጋቾቹ ይገኙበታል ከተባለው አሰቃቂ ሁኔታ አኳያ በእስራኤላውያን ዘንድ ጥሩ ስሜት ያልፈጠረና በመንግስትም ዘንድ ጫና ማሳደሩን ይገልጻሉ።
አሁን 15-16 ያህል ሰዎች ተለቀዋል። እነዛ ደግሞ ሲመጡ የደረሰባቸው ነገር እየገለጹ ነው ያሉ። የመጨረሻ የተለቀቁት ሶስቱ እውነት እንደው የሚያሰራ፣ ሌሎቹ ከዛ በፊት የተለቀቁት በተለይ ሴቶቹ ደህና ናቸው። ሰው ምግብ አይሰጣቸውም። ለምሳሌ አሁን አንዱ ሲናገር አንድ ሶስተኛ ፒታ ወይ ቁራሽ ዳቦ ለሶስት ነው ተካፍሎ የሚበሉት እና እንዳይሞቱ በቃ በህይወትም እንዳይኖሩ በቃ እነዛ እየተደረጉ ነው ቶርቸር በረሃብ እየተሰቃዩ የነበሩ።
የተለቀቁት ታጋቾች የጤና ሁኔታ መታወክና ደርሶብናል ያሉት ጉዳት ያልተለቀቁትን ታጋቾች ጉዳይ አሳሳቢ እንዳደረገው ዶክተር አንበሴ ያክላሉ።
በመካከል ልጆቻችን ሊሞቱ ነው የሚሉ ሰዎች አሉ። በተለይ እንደነገርኩ 16 ሰዎች ተለቀው አሁን የሚለቀቁ 17 ሰዎች አሉ። ከዛ ውስጥ አንድ 8 በህይወት የሉ የሚባላ 9 አሉ። አሁን ይሄ ነገር ቢሰናከልና ቢቆም የነዛ ሰዎች ህይወት አደጋ ላይ ነው የሚሆነው። በተለይ አንድ የሚያሳዝነው ነገር አንድ ሰው ያለ እሱ ተለቋል፣ ግን ሚስቱ እና ሁለት ትንንሽ ልጆቹ፣ አንደኛው ህፃን እንደውም ገና 1 ዓመት አልሞላውም ታፍኖ ሲወሰድ፣ አንደኛው 4 ዓመቱ ነበር። እና አሁን እነሱ በህይወት ይኑሩ አይኑሩ አይታወቅም፣ የ9 ሰው ነፍስ አሁን አደጋ ላይ ነው ማለት ነው።
ሌላው በዚህ ጉዳይ ያነጋገርናቸው በኢትዮ አረብ የህዝብ ለህዝብ ግንኙነት ላይ የጥናት ባለሙያው ዶክተር አደም ካሚል በተለይ በፍልስጤማውያን በኩል እስካሁን በጦርነቱ ደርሷል ያሉት ጉዳት ከፍተኛ እንደሆነ ይናገራሉ። ቁጥር ጠቅሰው የጉዳቱ መጠን ከፍተኛ መሆኑን አስረድተዋል። ሰሞኑን ታይቶ የነበረው የተኩስ አቁም ስምምነት የተስፋ ብልጭታ ከማሳየት ባለፈ ዘላቂ ሊሆን እንደማይችል ስጋታቸውን ያካፍላሉ። በዚህ ሂደት ዘላቂ መፍትሄ ሊገኝ ይችላል በሚለው ላይ ግን ጥርጣሬ አላቸው።
ሰሞኑን የተደረገችው ስምምነት ከሞላ ጎደል ትንሽ ብልጭታ አሳይታ ነበር። የመጨረሻ እርቅ ይገኛል ብሎ መጠበቁ የዋህነት ሊሆን ይችላል። ሐማሶች እንዳውም ካለፈው ይበልጥ የተጠናከረ የነ ያህያ ሲንዋር መገደል፣ የነ እስማኤል ሀኒያ መገደል ምናልባት መሪዎችን መግደሉ መፍትሄ ሊያመጣ ይችላል፣ እስራኤል እድል ታደርጋለች የሚለው ነገር ነበረ የነበረው አስተሳሰብና ግምት። ግን ያ ሊሆንም አይችልም መሆንም ያቅተዋል የሚል ግምት ነው ያለ በበኩል እንደ ጥናትና ምርምር ተከታታይ ይህን ጉዳይ።
ዶክተር አንበሴ ግን በዚህ አይስማሙም። ምሁሩ እስራኤላውያንን የያዘው የታጋቾች ጉዳይ ብቻ እንጂ ጦርነቱ ከሳምንታት የማያልፍ እንደሆነ ይናገራሉ።
ጋዛ ውስጥ እንደ ልብ እኮ እንዳይዋጉ ችግሩ የነሱ እስረኞች አሉ የሚደበድቡበት ቦታ። አንዳንድ ጊዜ እስራኤል በምታደርገው ጥቃት ራሱ እነዚህ ታጋቾች ይሞታሉ። ያ ነው እስራኤልን አስሮ የያዘው እንጂ አሁን እስረኞች ባይኖሩ ኖሩ እኔ እንጃ፣ በአንድ ሳምንት ሁለት ሳምንት የሚያልቅ ጦርነት ነው።
በዩናይትድ ስቴትስ በሽብርተኛ ቡድንነት የተፈረጀው ሐማስ በጥቅምት 7ቱ ጥቃት 1200 የሚሆኑ ሰዎችን ገድሎ 250 የሚሆኑትን አግቷል። በተኩስ አቁም ስምምነቱና በሌሎች ውሎች ከታጋቾቹ መካከል ግማሽ የሚበልጡት የተለቀቁ ሲሆን 8 ታጋቾች ደግሞ በወታደራዊ እርምጃ ተለቀዋል። የጋዛ የጤና ሚኒስቴር እንዳመለከተው እስራኤል በአየርና በምድር ባካሄደችው ጦርነት ከ48200 የሚበልጡ ፍልስጤማውያን የተገደሉ ሲሆን የሚበዙት ሴቶችና ሕጻናት ናቸው። ሆኖም የጤና ሚኒስትሩ ከተገደሉት ውስጥ ምን ያህሉ ተዋጊዎች እንደሆኑ ለይቶ አላሳየም። የእስራኤል ጦር ኃይል በበኩሉ ከተገደሉት ውስጥ 17,000ዎቹ ተዋጊዎች ናቸው ብለዋል። በጥቃቱ ብዛት ያለው የጋዛ አካባቢ ወድሟል። ከ2.3 ሚሊዮን አጠቃላይ የጋዛ ነዋሪዎች መካከል አብዛኞቹ ለመፈናቀልና ስደት ተዳርገዋል። እስራኤል እስላማዊ ታጣቂ አሁንም 100 የሚደርሱ ታጋቾችንና ከ30 የሚበልጡ አስክሬኖችን በቁጥጥር ስር እንዳዋሉ ነው ብላለች። እንደ አካባቢው የጤና ባለስልጣናት ገለጻ ጦርነቱ እስካሁን ከ34000 በላይ ፍልስጤማውያንን ገድሏል። ከነርሱም 2/3 የሚሆኑት ህጻናትና ሴቶች ናቸው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።